ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 3 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ስክሪፕታችንን በዜና እንጀምራለን። በማስከተልም ኤርትራ እውን ሰላም ወይስ 1983 እንደገማ በሚል ርዕስ ከዝግጅት ክፍላችን የቀረበውን ሐተታ እናሰማለን። በመጨረሻም ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳንን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በተለያዩ ቦታዎች የሚካሄዱ የትጥቅ እንቅስቃሴዎች እየበረቱ በመምጣታቸው ማስጠንቀቂያ መሰጠቱ ታወቀ። የወያኔው ምክትል የታማጆር ሹምና የኦፕሬሽን ኃላፊ በአንድ የቴሌቪዥን ጣቢያ ላይ በሰጠው መግለጫ በተለይ በኦሮሚያ አካባቢ በየቦታው ሰላምን በሚያደፈርሱት ላይ እርምጃ የሚወሰድ መሆኑን በመጠቆም ተናግሯል። ባለፉት ጥቂት ቀናት ወለጋ ውስጥ በሚገኘው በቄለም ዞን ደምቢዶሎ አካባቢ መሳሪያ የታጠቁ ወጣቶች ከጸጥታ ኃይሎች ጋር በተካሄደው ጦርነት ጉዳት መድረሱ ታውቋል። በምዕራብ ሐረርጌ በባቢሌ ከተማ የተለያዩ የጦር መሳሪያዎችና ሌሎች ተዛማጅ ቁሳቁሶች መያዛቸው ተነግሯል። በምዕራብ ጎንደርም በሱዳን ወሰን አካባቢ ሲካሄድ የነበረው ግጭት አሁንም ያልበረደ መሆኑም የሚታወቅ ሲሆን በዛሬው ቀን ወዲ ከውዲ በሚባለው የወሰን ከተማ አጠገብ በአካባቢው የነበረ ሚሊሻ ኃይልና ሌሎች ታጣቂዎች ከሱዳን ወታደሮች ጋር ረጅም ሰዓታት የፈጀ ጦርነት አድርገው የሱዳኑ የጸጥታ ኃይል ወደ መጣበት የተመለሰ መሆኑ ታውቋል። በወገን ላይ ጉዳት ያልደረሰም ቢሆን በሱዳን ወታደሮች ላይ የደረሰ ጉዳት እንዳለ ማወቅም አልተቻለም። የሱዳን ጦር በተደጋጋሚ በአካባቢው አርሶ አደሮች ላይ ጥቃት እየሰነዘረ ጉዳት ሲያደርስ የቆየ መሆኑ የሚታወቅ ሲሆን ሰሞኑን ያካሄደው ተከታታይ ጥቃት ግን ከጀርባው የወያኔ ባለስልጣኖች ምክርና ድጋፍ አለበት የሚል ግምት እየተሰጠ ይገኛል። ከሁለተኛው ዓለም ጦርነት በኋላ ኤርትራና ኢትዮጵያ በፌዴሬሽን ተሳስረው ይኑሩ በሚል ባለም መንግስታት ሲወሰን ኤርትራውያን ኢትዮጵያ ኋላ ቀር እኛ ግን ጣሊያን ያሰለጠለን ብለው ሲኩራሩ ፌዴሬሽኑ አይሰራም ሲሉ እንደነበር ሰሞኑን ያስታወሱ ክፍሎች የተወሰነ ቢሆንም ለውጥ ማሳየት የጀመረችው ኢትዮጵያ የሻዕቢያ አምባገነንነት ከሰፈነባት ኤርትራ ጋር በሰላም መኖር አትችልም በማለት የሰሞኑን ድርድርና ጫጫታ አጣጥለውታል። በኤርትራ ጉዳይ በተለይ ማዕቀቡን በተመለከተ ለኤርትራ ኃላፊነት የተሰጣቸው የተባበሩት መንግስታት ባለስልጣኖች ሻዕቢያ ምንም ለውጥ ለማድረግ ዝግጁ ባለመሆኑና በዓለም ጨቋኝ ከተባሉ መጥፎ አገዛዞች አንዱ በመሆኑ ኢትዮጵያ ጋር ሰላምን መስርቶ መቆየት የሚችል አይደለም ሲሉ አስጠንቅቀዋል። ሻዕቢያ በሚገባ የተጠና የዘርፊያ ዕቅድ አለው የሚሉት እነዚህ ታዛቢዎች ኢሳያስ ከወያኔ ጋር ጦርነት መክፈቱ ስህተት ነው በማለታቸው እስከዛሬ በአሰቃቂ ሁኔታ የያዛቸውን ጓደኞቹን እንኳን እንዳልተፈቱ ይጠቅሱና አለ ህገ መንግስት ወይ ምርጫ 28 ዓመታት በስልጣን የቆየው ኢሳያስ ፈላጭ ቆራጭ አምባገነኑን እስከቀጠለ ለኢትዮጵያ ደግ ሊያስብ የሚችል አይደለም ብለዋል። ከዚህ ጉዳይ ጋር በተያያዘ አስገራሚ ሆኖ የተገኘው ክስተት ከኢትዮጵያ ህዝብ የተወሰኑ ክፍሎች ታሪክን ባጭር ጊዜ ረስተው ለሻዕቢያ የሌለውና ሊኖር የማይችለውን ጠባይና አቋም ሰጥተው ተደናግረው የመቶ ዓመት የቤት ስራ ሰጣችኋለሁ ያላቸውን ወዳጅ ብለው ሊያቅፉ መነሳታቸውም ተብሏል። የኦነግ አንድ ክፍል መሪ የሆነው ዳውድ ኢብሳ ሰሞኑን አስመራ ከተማ ውስጥ ከአዲሱ ጠቅላይ ሚኒስትር ተገናኝቶ የተነጋገረ መሆኑን የዜና ምንጮች ገልጸዋል። ሁለት ወገኖች በመሰረታዊ መርህ ላይ ተስማምተዋል ቢባልም ሌሎች ጉዳዮች ገና ስምምነት ባለመደረሱ በእነዚህ ጉዳዮች ላይ ለመወያየት በሌላ ሶስተኛ ሀገር ለመገናኘት ስምምነት ላይ ደርሰዋል ተብሏል። ይህ በዳውድ ኢብሳ የሚመራው የኦነግ አንድ ክፍል ከዚህ በፊት ወደ ሀገር ውስጥ ለመግባት የሽግግር መንግስት ጥያቄን ማቅረቡ የሚታወስ ሲሆን በአሁኑ ወቅት ጥያቄውን ማቅረቡና ለማቅረቡ የሚታወቅ ነገር የለም ተብሏል። በምስራቅ ኢትዮጵያ ባፋር ውስጥ በሚገኘው ዲቻቶ ከተማ ሁለት የነዳጅ ዘይት የጫኑ ቦቶች ተጋጭተው በተነሳው የሰዓት አደጋ በከተማው ውስጥ በርካታ ቤቶችና ተሽከርካሪዎች የተቃጠሉ መሆናቸው ታውቋል። ከተቃጠሉት ቤቶች መካከል የኢትዮጵያ ንግድ ባንክና የአንበሳ ባንክ ቅርንጫፍ ጽሕፈት ቤቶች እንዲሁም 6 ባጃጆችና 14 ሌሎች ተሽከርካሪዎች ይገኙባቸዋል ተብሏል። የእሳቱ ቃጠሎ በርካታ ንብረት እንዳወደመ ይነገር እንጂ ይህ ዜና እስከ ተጠናቀረበት ወቅት በሰው ሕይወት የደረሰ ጉዳት አልተዘገበም። በቅርቡ በዩጋንዳ ኢንቴቤ ከተማ በአገሪቱ ፕሬዝዳንት በሙሴቪኒ አማካይነት በካሄደ የስብሰባ የደቡብ ሱዳን ተቃዋሚ ቡድን መሪ ሚስተር ማቻር በምክትል ፕሬዝዳንት ቦታቸው ለመመለስ ስምምነት የተደረገ መሆኑን መገለጹ የተነገረ ሲሆን ሰኞ ሐምሌ 2 ቀን የተጻራሪ ቡድኑ ቃል አቀባይ በሰጡት መግለጫ ቡድኑ ስምምነቱን የማይቀበል መሆኑን ገልጿል። ሪክ ማቸር የሚመሩት ቡድን ምክትል ቃል አቀባይ እንደገለጹት ቡድኑ ከአራት ምክትል ፕሬዝዳንቶች መካከል ሁለቱን መሰየም ያለበት መሆኑን ገልጸው ስልጣን ወደ ምክትል ፕሬዝዳንቶች እንዲገባ በማድረግ የሳልቫኪርን የመወሰን ስልጣን የበለጠ መዳከም አለበት ብለዋል። በተያያዘ ዜና የደቡብ ሱዳን የነጻነት በዓል አከባበር ለሶስተኛ ጊዜ የተሰረዘ መሆኑ ታውቋል። ደቡብ ሱዳን ነጻ ከወጣች 7 ዓመቷን ያስቆጠረች ስትሆን በየዓመቱ ሐምሌ 2 ቀን ይከበር የነበረው የነጻነት ቀን በእርስ በርስ ጦርነቱ ምክንያት ባለፉት 3 ዓመታት ሳይከበር መቆየቱ ይታወቃል። የናይጄሪያ ወታደራዊ ተቋም በቦኮ ሐራም ተጠልፈው ወታደራዊ ተግባሮችን ሲያከናውኑ የነበሩና በአገሪቱ የጸጥታ ኃይሎች የተማረኩ 180 የልጅ ወታደሮችን ለተባበሩት ድርጅት ያስረከበ መሆኑ ተናግሯል። የልጅ ወታደሮቹ 8 ሴቶችና 172 ወንዶች ሲሆኑ ከ7 እስከ 18 የእድሜ ክልል ውስጥ ያሉ ናቸው። የተባበሩት መንግስታት ድርጅት የሕፃናት መርጃ ተቋም ሕፃናቱን ተረክቦ ሕክምና ካደረገላቸው በኋላ ከቤተሰቦቻቸው ጋር ያገናኛቸዋል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
ኤርትራ እውን ሰላም ወይንስ 1983ን ደገማ በሰሞኑ አዲሱ ሹም የአልጀርስ ከተማን ጉባኤ ውሳኔ ሙሉ በሙሉ ተቀበልኩ በሚል የኢትዮጵያ መሬት ተብሎ 100,000 ሰው በላይ ደሙን ያፈሰሰለትን መሬት ለኤርትራ ሊሰጥ ወስኖ ወደ አስመራ በሮም የሻቢያ መሪዎችን ተገናኝቶ ሰላም ፍቅር መደመር የሚል አጉል ሰበካውን ሲያሰማ ተደምጧል። በዚህ ለሻቢያ ሰርግና ምላሽ ፈንጠዝያ ሆኖ በተገኘ ወቅት በበኩላችን ከኢትዮጵያ ብሔራዊ ጥቅም አንጻር የጋጋታው አንደምታ ምን እንደሆነና ማን እንደተነሰሰው ማን ተጠቃሚ ማን ተጎጂ እንደሚሆን ማቅረብ ግዴታችን ሆኖ ስለሚገኝ ተደመጠ ወይም በግርግርና ሃይ ሃይ ተተሸፈነ ሐቁን ማቅረብ እንገደዳለን። በቅድሚያ ግን ዛሬ ሻቢያን አጋር ወንድም ባይሆነው የተገኙ ክፍሎች ቀደም ኢሃፓ ሻቢያን ደገፈ እንዲያውም የተቋቋመው በሻቢያ ነው ወያኔ ሳይሆን እሱ አገር አስገነጠለ መሪዎቹም ከኤርትራ ናቸው ወዘተ በሚል ድርጅቱ ላይ ሲያዘንቡ የቆዩትን ወግዘት መቼም የምንረሳው አይደለም። ታዲያ ጣላት ሲባል የቆየውና እንደ ወዳጅም ሲንቀሳቀስ ሳይታይ የቆየው ከመቼው ነው የኢትዮጵያ ወዳጅ ተብሎ ከበሮ የሚደለቅለት ብንል ለግብዞቹ ተገቢ ጥያቄ ነው። አልፎም የሻቢያውን መሪ በህዝብ የተወደደና ለኢትዮጵያም ቤዛ የሆነ ብለው ሳያፍሩ የሚያሞግሱትንም ጆሮ አጥር የለውምና መስማት ተገደናል። በሻቢያ ታስረው የሚንገላቱትን ወደ 300 የሚጠጉ የቀድሞ አገዛዝ መኮንኖችና ወታደሮችን በሻቢያ ታስረው ደብዛቸው የጠፋውን ስንቱን በስም አንስተው ፍታበለው ያሉ ጥቂቶች ናቸው። ታሪክን ባጭር ጊዜ ረስተውና ጎጆ ላጲሳቸውን አስኪደውበት የተከለሰና መሰረተ ቢስ የሆነ ታሪክ ሊግቱን የተነሱትን አዲሱ ሹም ያሞገሱ መስሏቸው ኢትዮጵያን ለመጥፎ ነገር አሳልፈው ሰጥተዋል። ክህደት፣ ኃጢአት፣ ወንጀል ይህን አይነቱን የመንበርከክ ናሽን ፈት ሰላም ፈልገን በነበርንማ ከሙሶሎኒም ከደርቡሽም ከሁሉም ወራሪና ተጋፊ ጋር ጦርነት ባልገጠምን ነበር። ይህን ሀቅ ስናነሳ ደግሞ ሰላም ፈላጊ፣ መልካም ጎረቤትናን ፈላጊ፣ ፍቅር ያቸንፋል ልፈፋን የማይሆን ይሆናልን ይደረድሩብናል። ማን ከዚህ ሂደት ይጠቀማል? ማን ይጎዳል ለሚሉ ጥያቄዎችም ተገቢውን ምላሽ በመስጠት ፈንታ ሹማቸውን መከላከሉን መርጠው አስፈላጊውን ምርመራና ግምገማ እንዳናደርግ እንቅፋት ሆነዋል። በበኩላችን ግን ታሪክን ስላልረሳን ከማንም ባልተናነሰ ደግሞ ወያኔንም በተለይ ሻቢያንም ስለምናውቅ በተስፋ መጋለብ ለራሳችን ልንፈቅድ አልተቻለንም። አንድ ባድመና አዲሮብ የኢትዮጵያ መሬት ተብለው ከመቶ ሺህ ያላነሰ ዜጋ ደሙን ገብሯል። ሁለት ህዝብ ድምጹን ሳይሰጥ ማንንም ሳይማክረው የሞተለትን መሬት ለሻቢያ ለመስጠት መወሰኑ ህገወጥና ተቀባይነትን ማግኘት የሌለበት ነው። ትላንት ሻቢያን ዲያብሎስ ብለው ሲጮሁ የነበሩ ክፍሎች ዛሬ ከመቀጽበት ለሻቢያ አፍቅሮ ኢትዮጵያ ሊሰብኩን ሲነሱ በዝምታ ማለፉ ቢሳነንም በአጠቃላይ ከጎረቤት ጋር ሰላም መሻቱና ሰላምን መመስረቱ ደግ ነው መባሉ ተገቢ ነው። ሻቢያ ኢትዮጵያን ቀኝ ገዥና ጠላት ብሎ ለዓመታት ደም አፍሶና ራሱም ደምቶ ጸረ አማራነትን አስፋፍቶ ወያኔን ወልዶና አሳድጎ
በ1983ም ከወያኔ አብሮ ግንጠላን አካሂዶ ለብዙዎች ሞት ምክንያት ሆኖ የቆየና ከዚያም የግንጠላ ኃይሎችን በአስመራ ኮልኮሎ ኢትዮጵያን ሊያፈርስ ሲጥር የባጀ ኃይል እንደሆነ ባንረሳም የባድመን ጦርነት ሻቢያም ወያኔም ቆስቆሰው ህዝብ ሲያስፈጁ በዚህ ስምሪታቸው አንደግፋቸው ብሎ የቆመ አንድ ድርጅት ከነበር ኢህአፓ ለመሆኑ ታሪክ ይመሰክራል። አምባገነኑ መለስ ኤርትራውያንን ከኢትዮጵያ ሊያባረር ሲነሳ በተሳሳተ ስሜትና ድምዳሜ ስንቶቹ እልል ሲሉ፣ ድርጅቱ ግን ይህን ህገወጥ ድርጊት በማውገዙ ስንቶቹ የሻቢያ ደጋፊ ሲሉ እንዳወገዙትም የሚታወስ ነው። ኢህአፓ በህዝቦች ሰላም መኖሩን ፈላጊ እንደመሆኑ መጠን በሚታገሉት ላይ ሳያጓራ ችግሮቹ በሰላማዊና ዴሞክራሲያዊ እንዲፈቱ ሲጠይቅም አመታትን ያሳለፈ ሲሆን በዚህ የተነሳ የሻቢያ ደጋፊ ተብሎ መወገዙንም አንረሳም። ዛሬ የሻቢያን ቋሚ ጠባይ የረሱና የሻቢያ ደጋፊ የሆኑት የትናንት አቋማቸውንና ኢህአፓንም ያወገዙትንም መለስ ብለው ቢያስታውሱ ጠቃሚ ይሆናል እንላለን። ዛሬ ከሻቢያ ጋር ድርድሩና ስምምነቱ ለምን አስቸኮለ? ይህን ስምምነትና የሻቢያና አዲስ አበባ ስምረት የአሜሪካና የነሳውዲ ፍላጎት መሆኑን ሁሉም ሊያየው የሚችል ነው። ለአሜሪካ የአፍሪካ ቀንድ ፖለቲካ ስምረት የአዲስ አበባና አስመራ መቀናጀት በጋራ መስራትን የግድ ይላል። በዚህ ሂደት ኢትዮጵያ መሬቷን ብታጣ የአሜሪካና የአረቦች ጭንቀት አይደለም። ከዚህ ሂደት ተጠቃሚ ማን ነው ለሚለው መሰረታዊ ጥያቄ መልሱ ሻቢያ፣ አሜሪካና ባዕዳን ናቸው የሚል ነው። ሻቢያና ደጋፊዎቹ የፈነደቁት በአንድ በኩል ጠላት ያሉትን ወያኔ ለማግለልና ለመምታት የሚያመቻቸው ሲሆን፣ በሌላ በኩል ልክ እንደ 1983 ወያኔና ሻቢያ እጅና ጓንት ሆነው ኢትዮጵያን ሲያጠቁ እንደነበሩት ኢትዮጵያን ለመበዝበዝና ለመግዛት በሩ ስለተከፈተለት ነው። ምስጢር የለውም። የስምምነቱ ተጠቃሚ ከመሬት እስከ ሰፊ ኢኮኖሚያዊ ጥቅም የሚያገኘው ሻቢያ ነው። ኢትዮጵያ የምታገኘው ይህ ነው የሚባል ትርፍ የለም። ያ ሁሉ ደም ፈሶ ለሻቢያ እጅ ተሰጥቷል ብንል ስህተት አይሆንም። በሂደቱ ላይ ጥያቄ ያነሳ ሁሉ አዲሱን ሹም ተጻረረ፣ እሱን መጻረር ደግሞ ስዩም መለኮት ነውና ኃጢአት ነው የሚሉንን ጆሮ የምንሰጣቸው አይደለም። ሰውን ወደ ፈጣሪና ሁሉን አዋቂ ማማ ማድረስ ኃጢአት ነው ቢባል ተገቢ ነው። ነውናም የአሁኑ ሂደትና ስምምነት በሁለቱ ህዝቦች መካከል ዘላቂ ሰላምን የሚያመጣ አይሆንም ብንል ለዚሁ ድምዳሜ መሰረት ስላለን ነው። በውሱን ጥቅምና ግብ ዙሪያ የተጠነጠነ ሂደት እንጂ ከልብ ለህዝብ የሚበጅ ደረጃ ስምምነትና ፍቅር አልተከሰተም። ሻቢያ ጠቅሞን ያውቃል። አዲስ አበባ ካሉትም በበለጠ በዲፕሎማሲያዊ ተንኮል የተካነበት ነው። ኢሳይያስ ለተገኙት ብስኩት አቅራቢ ሊሆን ከቶም የሚጠበቅ አልነበረም። አይሆንም ማለትም እንችላለን። ለቦታውና ለድርጅቱ በቂ ኩራት ያለው ነው ማለቱ ትክክል ነው። በመሆኑም ከሂደቱ ተጠቃሚ ሻቢያ እንጂ ኢትዮጵያ እንደማትሆን ሳይታለም የተፈታ ነው። ወያኔም ሻቢያም አሜሪካም በሰፈነው የፖለቲካ መሃይምነትና ታሪክን አለማወቅ መርገም ተጠቃሚ ሆነዋል። በሰፊው ሊነዱን ሊጋልቡን ያመቻቸው ተላላና አላዋቂ ሆነን ወዳጅና ጠላትን መለየቱ አሁንም ስላቃተን ስለተደናገርን ነው። ከኤርትራ ጋር ያለው ቅራኔ በሰላም መፈታቱ ተገቢ ነው። ከጦርነትና ፍጅት መራቅም እንዲሁ። ይህ ግን የኢትዮጵያን መሰረታዊና ብሔራዊ ጥቅም አሳልፎ በመስጠት የሚፈለግ መሆን የለበትም። የኤርትራንም ጥቅም በመርገጥ አይደለም። ሰላም የህዝቦችን ጥቅሞች በማሸጋሸግና ማስማማትን ጠያቂ ነው የሚባለውም ለዚህ ነው። ኢትዮጵያ ኤርትራን ጎድታለችና ካሳ ትክፈል ሲባል ሻቢያ ይህ ነው የማይባል ጉዳት በኢትዮጵያና በህዝባችን ላይ አድርሷልና ተጠያቂ መሆን አለበት። የባድመን ጦርነት ቀስቅሰው በሺዎች ህዝብ ያስፈጁ የወያኔም የሻቢያ መሪዎች ለፍርድ መቅረብ ያለባቸው ናቸው። ጦርነቱን በማውገዝ የተነሱትን የሻቢያ መሪዎች አስሮ ለስቃይና ሞት የዳረጋቸው ኢሳይያስም ተጠያቂ መሆን አለበት። በባድመ ህዝብን አስጨርሰው መሬቱ የሻቢያ ነው ብለው የፈረሙት መለስ ዜናዊ፣ ስዩም መስፍን ወዘተ እንዲሁ ተጠያቂ ናቸው። የኤርትራን ችግር መፍታት በሚባለው ውስብስብ ጥረት የኢትዮጵያ ህዝብ በአገሩ ጉዳይ ዋናው ተጠያቂ ሙሉ ተሳትፎን ማግኘት መቻል አለበት። ለዚህም ነው ያንድ ሰው የበላይነትና ገዥነትን ሳይሆን የሁሉን ተሳትፎና የጋራ ስምምነት እውን የሚያደርግ የሽግግር ሂደትን ማስቀደም ይገባል የምንለው። ህዝብ ባለመብትና ባለስልጣን ሲሆን ኢትዮጵያን ሳይጎዳ ለችግሮች ሁሉ ዘላቂ መፍትሄን ይሰጣል። የነቶሎቶሎ ቤት ግድግዳው ሰንበሌጥ ሲሆን ማየቱ ሊሰለቸንም ይገባል። አገር ወዳድ ከሆነም ኢትዮጵያን የሚጎዱ እርምጃዎችን ልንችል ልንቀበል ልናስተናግድም መታሰብ የለበትም። ሰላም በህዝቦች መሃል በሐቅ ይስፈን። የኢትዮጵያን ጥቅም እናስቀድም እናስጠብቅ። ጸረወያኔው ትግል ተፋፍሞ ይቀጥል።
አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው በራስ መተማመን ጥሩ ነው ምን ጊዜም የራስ አገራም ነው ሰው መተውነት አካመረ ምንም ተስፋ የለው ባከረ አጉል ነው አጉል ነው አጉል ነው ከራስ የሌለው ከሌላ የሚመኝ ሞኝ ሰው ተላላ በጣም ያሳዝናል ይገርማል ሰው ሆኖ ሰው ሳይሆን ይቀራል አጉል ነው
ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበንና ሞክሰን መርሳትን ነው መርሳት። ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባልሆነች መርሳትን ነው መርሳት። መርሳትን ውድቀታችን ከትላንቱ ዛሬ አለመማራችን እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ መርሳት ነው ችግራችን። የወያኔን በደል ችላ ማለት ነው። መርሳት ባይኖር ኖሮ ሁሉም ሰው ቢያስተው መስጊድ ውስጥ ባልገባ አዛር ሊያስተጓጉል። መርሳት ነው መሽታ፣ መርሳት ነው መርሳት። ወያኔን ለመጣል በጋራ መነሳት፣ ባንረሳ ኖሮ የትራንቱን በደል ባልነሰነስ ነበር ጨው በሰው ቁስል። የጋዜጠኞች መታሰር፣ የታጋዮች መወገር፣ የአባቶች መገፍተር፣ የሲኖዶስ መደፈር፣ የሊቢያ ሰማዕታትን መምጠር፣ የልጆችን እናት ለሶስት ሆኖ መድፈር፣ ኮዳ ሙሉ ውሃ ብልት ላይ ማንጠልጠል፣ አሊያ ካልሆነ ግን እዛው ቆርጦ መጣል። መርሳት ይቻል ይሆን? መርሳት መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ ያውቅን ቀጥቶ ምን አመጣው ዛሬ መደለልን? መርሳትን ነው መርሳት። ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል፣ ባልጠራን ነበር ዘር ዛሬም ለመታለል። ባንረሳ ኑሮ ሲሾም ኃይለ ማርያም፣ በተረዳን ኑሮ ምንም እንዳይጠቅም፣ ባልተታለልን ነበር ዛሬ ባብይ ዳግም። መርሳትን ነው መርሳት። የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ ዮሬ ሰበከ። መርሳትን ነው መርሳት። መርሳትን ነው መርሳት።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቅጽ 42 ቁጥር 4 ጥር የካቲት 2009 ዓመተ ምህረት ህዝባዊ አመጽና የሥርዓት ለውጥ። የአገራችን የቅርብ ታሪክ በየካቲት ወር ውስጥ አስደሳችም አሳዛኝም ሁኔታዎች እንደተፈጸሙ ይነግረናል። በየካቲት ወር የኢትዮጵያ ነጻነትና ሉዓላዊነትን ያረጋገጡ፣ የኢትዮጵያን ህዝብ ያኮሩ፣ ለመብቱ ለእድገቱና ለብልጽግናው የተስፋ ጭላንጭል ያሳዩ ክስተቶች የተፈጸሙ እንደመሆናቸው ሁሉ በርካታ ኢትዮጵያውያን የተጨፈጨፉበትና መስዋዕት የሆኑበት፣ ከፋፋዩና አምባገነኑ ዘረኛ ቡድን ውልደት ያገኘበት አሳዛኝ ወር እንደነበረም ተገንዝበናል። በየካቲት 23888 ዓመተ ምህረት የተከናወነውን የአድዋ ድል በዓልና በየካቲት 66 የአጼውን አፋኝ አገዛዝ የገረሰሰውን የ1966ቱን የለውጥ እንቅስቃሴ በደስታና በሆታ ስናከብር፣ በየካቲት 12 በአዲስ አበባ በግራዚያኒ ፋሽስቶች በግፍ የተጨፈጨፉትን ወይንም ዘረኛውና ጨፍጫፊው የወያኔ ቡድን ነፍስ የዘራበትንና ህልውና ያገኘበትን ክስተት በሐዘን እናስባለን። በዘመናዊ መሳሪያ ራሱን አስተጥቆና ጦሩን በሚገባ ሰልጥኖ አደረጃጅቶ በርካታ ባንዳዎችንና ሹምባሾችን አሰባስቦ አገራችንን ቀኝ ግዛት ለማድረግ ወረራ ያካሄደውን የጣሊያን ጦር ድባቅ በመምታት አባቶቻችን የተጎናጸፉት ያድዋ ድል በርግጥም እኛ ኢትዮጵያውያንን በዓለም አቀፍ ደረጃ እንድንከበር ያደረገ ኢትዮጵያውያንን ሁሉ ያኮራ ያገር አፍቃሪነታችን የጀግንነታችንና ያንድነታችን መገለጫ የሆነ ታላቅ ክስተት ነው። ይህ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝብ ኩራትና አርአያ እንዲሁም የትግል መመሪያ የሆነው ያድዋ ድል በየዓመቱ በደስታና በኩራት እየተከበረ ለተከታታይ ትውልድ መተላለፍ ይኖርበታል። በአሁኑ ወቅት አገራችንና ህዝባችን ለሚገኙበት አሳዛኝ ሁኔታ ትምህርትና ግንዛቤ ተስፋና ራዕይ ሊሰጥ የሚችለውና ኢትዮጵያውያን ሁሉ ባንክሮ ሊያስታውሱት የሚገባው ሌላ ክስተት ደግሞ የካቲት 66ቱ ህዝባዊ እንቅስቃሴ ነው። ያጼውን ስርዓት ያናጋውና በኋላም እንዲገረሰስ ያደረገው የካቲቱ ህዝባዊ እንቅስቃሴ የረጅም ጊዜ የህዝብና የተራማጅ ኃይል ትግል ውጤት ነበር። ቀደም ብሎ ተማሪውና ተራማጅ ኃይሉ መሬት ላራሹ ይሰጥ፣ የብሔርና የብሔረሰብ እኩልነት ይስፈን፣ የሃይማኖት እኩልነት እውን ይሁን፣ የባላባታዊ መንግስት ይወገድ በማለትና ሌሎችንም መሪ ሐሳቦች በማንሳት ለረጅም ዓመታት ሲያካሂዱት የነበረው ተጋድሎ በሂደት ወደ ህብረተሰቡ ዘልቆ በየካቲት 66 መምህራን፣ ሰራተኞች፣ ወታደሮች፣ ነጋዴዎች፣ ተማሪዎች፣ የመንግስት ሰራተኞች፣ ሴቶች፣ ወንዶች፣ የተለያዩ የእምነት ተከታዮች ወዘተ የህብረተሰቡን ብሶት በማንሳት በእንቅስቃሴው ተሳትፈዋል። ገዢውን ክፍል ታግለዋል። የትግል መፈክሮችና ጥያቄዎችም አካባቢያዊ ከሆኑ ግላዊ ጥያቄዎች ውጭ ሰፍተው ወደ አገራዊና ህዝባዊ እንዲሁም ወደ ስልጣንና የስርዓት ለውጥ ጥያቄ ተሸጋግረዋል። በእንቅስቃሴው መጀመሪያ ወቅት የደሞዝ ጭማሪንና የኑሮ ሁኔታን መሻሻል ያነገበው የወታደሩ ጥያቄ የነዳጅ ዋጋ መቀነስን ዓላማ አድርጎ የነበረው የታክሲ ነጂዎች አድማ የትምህርት አሰጣጥ መስተካከልንና የደሞዝ ጭማሪን ያስተጋባው የመምህራን ጥያቄ የሃይማኖት እኩልነትን ግንባር ቀደም በማድረግ የተደረገው የምዕመናን እንቅስቃሴ አርሶ አደሮችና ሌሎች ተራማጅ ኃይሎች ሲያቀነቅኑት የነበረው የመሬት ላራሹ ጥያቄ እንዲሁም ሌሎች የህብረተሰቡ ክፍሎች ያቀረቧቸው ጥያቄዎች በትግሉ ሂደት አይነትና ጥራት እያገኙ ሂደው አጠቃላይ ወደ ሆኑ የመብትና የስርዓት ለውጥ ጥያቄዎች ተለውጠዋል። የመናገር፣ የመደራጀት፣ የመሰብሰብ ነጻነቶች ይከበሩ፣ ዴሞክራሲያዊ መብቶች እውን ይሁኑ፣ የአጼው ስርዓት ተወግዶ ህዝባዊ መንግስት ይመስረት የሚሉትና ሌሎችም መሰረታዊ የሆኑ ጥያቄዎች ጎላ ብለው ወጥተዋል። መሰረታዊ የሆኑ ጥያቄዎቻቸው ሊፈቱ የሚችሉት ጨቋኙ ስርዓት ተወግዶ በምትኩ በህዝብ የሚቋቋም ለህዝብ የሚያገለግልና በህዝብ ቁጥጥር ስር የሚውል ስርዓት ሲመሰረት መሆኑን አውቀው ዜጎች ለህዝባዊ መንግስት ታግለዋል። በህዝብ ትግልና ግፊት ያጼው አገዛዝ በመጨረሻ ሊገረሰስ ቢችልም በጊዜው የተደራጀውና የአገሪቱን የመከላከያ ኃይል ይቆጣጠር የነበረው የምርጥ መኮንኖቹ ወታደራዊ ደርግ የህዝብን እንቅስቃሴ አግቶ የህዝብን መብት አፍኖ ጊዜያዊ ህዝባዊ መንግስት የሚለውን ህዝባዊ ጥያቄ በጊዜያዊ ወታደራዊ አስተዳደር ደርግ ለውጦ ስልጣኑን ለመቆጣጠር
بقتوال فلاج قراجو يدرقق قزاز باسراسوات عمت يسلطان دميو يهزبون مبت ملو بملو عفنو يقدي يانا يشخشفا قزازو ناسفنو سفيون هزب ياسك اي بيزلكم ريو ريو يبوليتيكا هايلوج كتليا يو اكتاتشاوج بميدر سبت بطر ايتا قزق قزنا يزمن تقباي نتساقين سلطانون سادل الدل زلقوال بمج الرشام يتقمات شوني هزب بسوت النارو الروتان ترساو سين كساك اسو ينبرو تقباب برنوش بو تشايلوش تتناك رو بسان الزرو التقات كسلطان يوقد شلوال باللفت هاي عمستمتات يوياني اقزاس بهزب لا يكايدون قفن نمكرا هنا የዘረጋውን አስከፊ አገዛዝ ስርዓት እዚህ ላይ በዝርዝር ማቅረብ አስፈልጊ ባይሆንም ካለፉት አገዛዞች የከፋና የበረታ የሀገሪቱን ህልውና አደጋ ላይ ያስቀመጠ የጥፋት መልክተኛ የሆነ አገዛዝ ነው ብሎ መደምደም ይቻላል። የወያኔ አገዛዝ ገና ስልጣን ሲይዝ ለአንድ የጎሳ ቡድን የበላይነትና ተቆጣጣሪነት አመቺ የሆነ ህገ መንግስት ነድፎና አገሪቱን በጎሳ ክልሎች ከፋፍሎ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥሯል። የወታደሩን የጸጥታውን ያስተዳደሩን የፍርዱን ተቋም እንዲሁም ዋና ዋና የኢኮኖሚ መስኮችን ሙሉ በሙሉ በመቆጣጠር የፈላጭ ቆራጭ አገዛዙን ያሰፈነ ሲሆን የብዝበዛ አውታሮችንም አስፋፍቷል። አንድ ብሔር የተውጣጡ ገዢዎችና የጥቅም ተካፋይ የሆኑ ተባባሪ ባለስልጣኖች የበላይ የሆኑበት ሌላው ደግሞ እንደ ሁለተኛ ዜጋ የሚታይበት የፖለቲካ ስርዓት መስርቷል። የህዝብ መሰረታዊ ዴሞክራሲያዊና ሰብአዊ መብቶች ታፍነዋል። መብቱን የጠየቀውና ተቃውሞ ያሰማው ዜጋ ይታሰራል፣ ይቀጠቀጣል፣ ይገደላል። ያምባገነን ስልጣን እንጂ የህግ የበላይነት የለም። ፍትህ ከነካቴው ጠፍቷል። የደሃ መሬት ተቀምጦ ለውጭ ባለሀብቶች ተቸብችቧል። የአገር ሀብት ተዘርፎ ወደ ውጭ ተግዟል። ስራ አጥነት ተስፋፍቷል። ራብ ያለማቋረጥ በሀገሪቱ ነግሷል። በአፈና አገዛዝ በኢኮኖሚ ችግር ዜጎች ወደ ውጭ ተሰደዋል። ወዘተ ወዘተ። ካለፈው አመት መባቻ ጀምሮ በተከታታይ በተለያዩ የሀገራችን ክፍሎች ሲካሄዱ የነበሩት ህዝባዊ አመጾችና የተቃውሞ እንቅስቃሴዎች በወያኔ 25 አመት የግፍ አገዛዝ አንጀቱ ያረረው ህዝብ ብሶት የወለዳቸው ናቸው። ቀደም ባሉት አመታት በክርስቲያን አባቶች በኋላም በሙስሊሙ ህብረተሰብ የተደረጉት እልህ አስጨራሽ የተቃውሞ እንቅስቃሴዎችን ተከትለው ለአንድ አመት ከሶስት ወር ለሆነ ጊዜ በደቡብና በሰሜን በምስራቅና በምዕራብ ኢትዮጵያ የተካሄዱት ህዝባዊ እንቅስቃሴዎች እንደ የካቲት 66ቱ እንቅስቃሴ መነሻ ምክንያታቸው ውሱንና አካባቢን መሰረት ያደረጉ ቢሆኑም በሂደት ስፋትና ጥራት እያገኙና እያደጉ ሄደው ወደ ስርዓት ለውጥ ጥያቄዎች ተለውጠዋል። በአዲስ አበባ ማስተር ፕላን ስም ሊካሄድ የነበረውን አይን ያወጣ የመሬት ስርፊያ በመቃወምና እንዲሁም ከወልቃይት የማንነት ጥያቄ ጋር በተያያዘ አገዛዙ ያካሄደውን የአፈና እርምጃ በመቃወም በኦሮሞውና በአማራው አካባቢዎች የተጀመሩ እንቅስቃሴዎች ትግሉ እያደገና እየጎመራ ሲሄድ አምባገነን አገዛዝ ይወገድ፣ ህዝባዊ መንግስት ይመስረት በሚሉ ጥያቄዎች ተተክተዋል። ሌሎች አካባቢዎችም ስፋትና መጠናቸው ይነስ እንጂ ተመሳሳይ ህዝባዊ ጥያቄዎችን አንገበው አገዛዙን ወጥረዋል። ላለፉት 25 አመታት አገዛዙ በተለያዩ ስልቶች በህብረተሰቡ ላይ የጫናቸውን የጎሳ የሃይማኖት የቋንቋና የክልል ልዩነቶችን ሰብረው በህዝብ መካከል አንድነትን መተሳሰርን መደጋገፍን አጠናክረው በመቀጠል ላይ የነበሩት ህዝባዊ አመጾች እንደ የካቲት 66ቱ እንቅስቃሴ ያገዛዝ ስርዓቱ ሊገረስሱ ባይችሉም በአገዛዙ የስልጣን እድሜ ታይቶ የማይታወቅ ደረጃ ገዢውን ክፍል ከመሰረቱ ያናጉ መሆናቸው አይካድም።
የገዥውን መደብ የከፈፈል ተንኮል የሰበሩ ሆዳሙንና ለጥቅም ያደረውን ያስከዱ በስልጣን ላይ ያሉትን የገዥውን ክፍል አባላት እርስ በርስ ያተራመሱ እንቅስቃሴዎች ነበሩ። አገዛዙ በህዝባዊ አመጹ ጥንካሬና ስፋት ከመደናገጡ የተነሳ ህይወቱን ለማቆየት የተለያዩ እርምጃዎችን ወስዷል። በአምሮ የማሰብ በመንፈስ የመመኘት እንዲሁም የመናገር ሆነ የመስማት እጅን የማንቀሳቀስ ሆነ በእግር የመራመድ መርት የሚከለክለውን አፋኝ ነው ያስቸኳይ ጊዜ አዋጅ አውጆ እንቅስቃሴውን ለማስቆም ሞክሯል። የወያኔው አፋኝ አዋጅ ዜጎች እንዳይናገሩ እንዳይሰበሰቡ የተቃዋሚ ዜና ማሰራጫዎችን እንዳያዳምጡ የተቃዋሚ ጽሑፎችን እንዳያነቡ እጃቸውን አጣምረው ተቃውሟቸውን እንዳይገልጹ ተቃዋሚ ናቸው ተብለው ከተመደቡት ወይም ከሚጠረጠሩት ጋር እንዳይገናኙ እንዳይነጋገሩ ይከለክላል። በደርግ ዘመን ያሰበና ያሳሰበን የሚቀጣ አዋጅ ታውጆ የሁሉም መሳለቂያ ሆኖ እንደነበር የሚታወቅ ሲሆን የወያኔም አይን ያወጣ አዋጅ ከትዝብትና ከስላቅ ያመለጠ አልሆነም። በአስቸኳይ ጊዜ አዋጁ ስም በርካታ ወገኖች ተገድለዋል። በአንዳንዶች ግምት ከአርባ ሺህ በላይ የሆኑ ዜጎች በየማጎሪያ ሰፈሮች ውስጥ ታስረው በልዩ ልዩ የጭካኔ ተግባሮች ተሰቃይተዋል። ንብረቶቻቸውን ተዘርፈዋል። የአዋጁ የመጀመሪያው ዓላማ በወታደራዊ አገዛዝ የፍራት ድባብን አስፍኖ የስልጣን እድሜውን ማራዘም ስለነበር አገዛዙ ካመጹ ጥቂት ፋታ በማግኘቱ አዋጁ ግቡን መጥቷል በማለት እየተኩራራ ይገኛል። አገዛዙ ከኃይል እርምጃው ጎን ለጎን አስመሳይ እርምጃዎችንም ወስዷል። ቲያትሩና ድራማውን በየመስኩና በየደረጃው አሳይቷል። በአዋጅ ስብሰባ እንዳያደርግ የተከለከለ ዜጋ በግድ ለስብሰባ ተጠርቷል። በአዋጅ አፉ እንዳይናገር የተረጎመ ወገን ወያኔ በጠራው ስብሰባ ላይ ስለ ባለስልጣኖች ድክመት ለአስተዳደር ጉድለት የመሰለህን ተናገር ተብሎ ተጠይቋል። አንጀቱ ያረረው ህዝብ ከወያኔ በላይ ብልጥ ሆኖ የልቡን በልቡ ይዞ እየሳቀና እየሸነገለ ሸኝቶታል። በወያኔ ድርጅትና በተለጣፊ ድርጅቶች ውስጥም በጥልቅ መታደስ በሚል ፈሊጥ ግምገማ ሲያካሂድ ቆይቷል። የወያኔ ቁልፍና ነባር ተጋዳላዮችን የማይነካ የበታቾችንና ተለጣፊዎችን ሸንቆጥ የሚያደርጉ እርምጃዎች ተወስደዋል ተብሏል። አጥብተዋል የተባሉት ከሹመታቸው ተነስተው በአዲሶች ሲተኩ ወደ ሌላ ቦታ ሲዛወሩና ከስራ ሲባረሩ ሌሎች ደግሞ ሲታሰሩና ፍርድ ቤት ሲቀርቡ ታይተዋል። ስርዓት ወጣቶችን ስራ ለማስያዝ በጀት ተመድቧል ተብሏል። በዩኒቨርሲቲ የተመረቁት ወጣቶች በእንጨት ስራ ላይ በመሰማራታቸው ወይም የኮብልስቶን ግንበኛ መሆናቸው ትልቅ እመርታ ተብሎ ተደስክሮለታል። አልፎ ተርፎም አሽቀንጥሮ ጥሏቸው የነበሩትና ህጋዊ ከተባሉት የተቃዋሚ የፖለቲካ ድርጅቶች ጋር ድርድርና ውይይት እየተደረገ ነው በማለት መመጻደቅን ተያይዞታል። የተቃዋሚ ድርጅቶችን መሪዎች አስሮ እያሰቃየ ሰርጎ በመግባትና በመከፋፈል ህልውናቸውን አዳክሞ እያመነመነና ቢሮቻቸውን እየመዘበረ ባለበት ሁኔታ ውይይትና ድርድር የሚለው ለለበጣ መሆኑን አእምሮው የተዘጋ ደንቆሮ እንኳ አይስተውም። ገባ ብሎ ውስጡ ሲመረመር ደግሞ ከሚሰበሰቡት ውስጥ 3/4 የሚሆኑት አገዛዙ ጠፍጥፎ የሰራቸው በሚያስተላልፈው መመሪያና ትዕዛዝ የሚንቀሳቀሱ በመሆናቸው በድምጽ ብልጫ የሚፈልገውን ውሳኔ አስወስኖ ለመሄድ እቅድ እንዳለው በግልጽ ያሳያል። ይህ ሁሉ ግርግር እናንተ ፈንቶ በህዝብ ላይ የፍራት ድባብ ለመጣልና በአስመሳይ እርምጃዎች ዜጎችን ለማማለል ነው። ላለፉት 25 ዓመታት በጭቆናና በብዝበዛ አንጀቱ የተቆማተረው ህዝብ ግን የወያኔን የማስፈራራትም ሆነ የማስመሰል ቲያትር አልተቀበለም። በአስቸኳይ ጊዜ አዋጁ በትር አልበረገገም። በማስመሰል ድራማው አልተታለለም። በህዝብ የተጠየቁት ጥያቄዎች መሰረታዊና ወሳኝ ስለሆኑ በብልጣብልጥነት በሚደረግ ያስመሳይ ስብሰባ ወይም የስልጣን እድሜን ማራዘሚያ ሽፋን የሆነውን ሹምሽር ተግባራዊ በማድረግ የሚመለስ
አይደለም። ህዝብ የጠየቀው የሥርዓት ለውጥ ነው። ጥያቄዎቹ የሚመለሱት እና ችግሮቹ የሚፈቱት ደግሞ ህዝብ የስልጣን ባለቤት ሲሆን ብቻ ነው። የሥርዓት ለውጥ ሳይኖር ያንድ ቡድን፣ ያንድ ዘር፣ ያንድ ፓርቲ በላይነት፣ ፈላጭ ቆራጭነትና አምባገነንነት አይወገድም። የሥርዓት ለውጥ ከሌለ የህዝብ ነጻነትና መብት አይከበርም፣ የህግ የበላይነት አይኖርም። የሥርዓት ለውጥ ከሌለ ህዝብ በዘርና በቋንቋ እንዲከፋፈል የሚደርስበት ተጽዕኖ አይገታም። የብሔር ብሔረሰቦች በእኩልነት ላይ የተመሠረተ አንድነት እውን አይሆንም። የሥርዓት ለውጥ ከሌለ የአገር ሀብት ከመመዝበር አይድንም። የሥርዓት ለውጥ እውን ካልሆነ ተጠያቂነት አይረጋገጥም። የሥርዓት ለውጥ ከሌለ ሰላምና መረጋጋት አይገኝም። ህዝብ የሚፈልገው ሥርዓተ መንግሥት ህዝብ የሥልጣን ምንጭና ባለቤት የሚሆንበት በህዝብ የሚመረጥና በህዝብ ቁጥጥር ስር የሚውል ዴሞክራሲያዊ ሥርዓት ነው። በአንድ አገር ውስጥ ሰላምም ሆነ መረጋጋት፣ ብልጽግናም ሆነ እድገት ሊገኝ የሚችለው አገሪቷ በሚገባ የተዋቀሩ የመንግሥት አካሎች፣ ሕጎችና ደንቦች እንዲሁም ተጠያቂነት ያለው የአስተዳደር መዋቅር ሲኖራት ነው። ዴሞክራሲያዊ በሚባሉ የተለያዩ አገሮች የሚገኙት መንግሥታዊ መዋቅሮች የተለያዩ ቅርጽና መልክ ያላቸው በመሆኑ እዚህ ላይ መዘርዘር የሚቻል ባይሆንም በሁሉም ዘንድ ተመሳሳይ የሆነውን መሠረታዊ ይዘት ባጭሩም ቢሆን ማስቀመጡ ለግንዛቤ ይረዳል። አገራችን ህልውናዋን አስከብራ የሕዝቦቿን መብትና ነጻነት አስጠብቃ ሰላምንና መረጋጋትን እውን አድርጋ ለሁሉም ዜጎች የሚዳረስ ብልጽግና አግኝታ ወደፊት ልትጓዝ እንድትችል ከብዙ በጥቂቱ የሚከተሉት ዋና ዋና መርሆች እውን መሆን አለባቸው። ሁሉም ዜጋ ግልጽ ሆኖለት በግልጽ ተወያይቶበትና ተነጋግሮበት በድምጽ ብልጫ የሚያጠልቀውና ሁሉም ተገዥ የሚሆንለት ሕገ መንግሥት። በማንም ቡድን፣ ፓርቲ፣ ጎሳ፣ የእምነት ተከታይ ወዘተ ቁጥጥር ስር ያልዋሉ ወይም በበላይነት የማይመራቸው ተጠሪነታቸው ለሕገ መንግሥቱ ብቻ ይሆንና አንዱ ወገን ከተሰጠው የሥልጣን ገደብ ሲያልፍ ሌላው ሊቆጣጠር በሚችልበት መንገድ የተዋቀሩ መንግሥታዊ አካሎች ማለትም የሕግ አውጪ፣ የሕግ አስፈጻሚና የዳኝነት አካሎች። ከማንም ቡድን ተጽዕኖ ነጻ የሆኑ ነጻነት ያላቸው ገለልተኛ የሆኑና ተጠሪነታቸው ለሕገ መንግሥቱ ብቻ የሆነ በሁሉም የህብረተሰብ ክፍል ተሳትፎ የሚዋቀሩ የመከላከያ፣ የጸጥታና የአስተዳደር መዋቅሮች። የሕዝብን ልዩ ልዩ አስተያየትና አመለካከት የሚያስፋፋ፣ እውነቱን የሚያወጣ፣ የተደበቀውን ፈልፍሎ ይፋ በማድረግ የሚያጋልጥ፣ መሪዎችን የሚያርምና የሚወቅስ፣ መልካም አመለካከቶችን የሚያስተጋባና የሚያሰራጭ፣ ነጻነቱና ህልውናው በሕግ የተጠበቀና የተከበረ መገናኛ ብዙሃን። ከማንም ቡድን፣ ፓርቲ፣ የመንግሥት መዋቅር፣ የመከላከያና የጸጥታ ኃይል ጣልቃ ገብነት ነጻ በሆነ መንገድ የሚካሄድ ርቱዓዊና ፍትሐዊ ምርጫ የሚሉት በዋናነት ከሚጠቀሱት መካከል ጥቂቶቹ ናቸው። ከላይ የተዘረዘሩት ሁሉ በአገራችን አሉ የሚባል ቢሆንም በአንድ ቡድን መጠቀሚያና ለይስሙላና ለማስመሰያ የተፈጠሩ በስም ደረጃ ላይ ብቻ ያሉ መሆናቸው አከራካሪ አይደለም። ጠባብና ዘረኛ በሆነው በወያኔ ቡድን ታቀደው ህልውና አግኝተውና በቁጥጥር ስር ውለው ላለፉት 25 ዓመታት ድራማ ሲሰራባቸው መቆየታቸው አለ የሚባል አይደለም። አለ የሚሉ ካሉ የገዢው ቡድን አባላት ወይም የጥቅም ተካፋይ የሆኑ ብቻ ናቸው። ነገሩን ያልተረዱ ወይም ግር የሚላቸው ካሉ ደግሞ ታሪክን በመረዳትና ዝርዝሩን በደንብ በማጤን እውነታውን መገንዘብ ይቻላል የሚል እምነት አለን። ወያኔ በመሳሪያ ኃይል ስልጣን ሲይዝ ለይስሙላ ባካሄደው የሕገ መንግሥት ጉባኤ ለረጅም ጊዜ ስልጣን ሊያቆየው የሚችለውን የራሱን ፕሮግራም የአገሪቱ ሕገ መንግሥት አድርጎ በሥራ ላይ መዋሉን ማን የሚስተዋለ የጋውጪው የጋስፈጻሚውና የዳኝነት አካሎች ላለፉት 25 አመታት በዚህ ቡድን ቁጥጥር ስር መቆየታቸውንስ ማን ሊከራከር ይችላል? በመንግስታዊ አካሎች መካከል የስልጣን ሚዛን የተጠበቀበትና ያንደኛውን አካል የስልጣን ገደብ ሌላው አካል የተቆጣጠረበት ሁኔታ ታይቶ ያውቃልን? ቁልፍ የሆኑ የመንግስት ሚኒስቴር ቦታዎች፣ መንግስታዊ ተቋም ያላፊነት ቦታዎች ወዘተ በወያኔ አባላት ለ25 አመታት የተያዙት ለምን ይሆን? በቅርቡ በተከሰተው ህዝባዊ አመጽ ግፊት አንዳንድ ቁልፍ የሆኑ የሚኒስትር ቦታዎች በሌሎች ተለጣፊ ድርጅቶች አባላት ተተኩ ቢባልም እነዚህ የሚኒስቴር መስሪያ ቤቶች በምክትል ሚኒስትርም ሆነ በሌላ ደረጃ ተሰይመው በመቆጣጠር ላይ ያሉት የማን ድርጅት አባላት ናቸው? የመከላከያና የጸጥታ ተቋሞችስ በማን ቁጥጥር ስር ናቸው? ከመከላከያው ማዕከል ጀምሮ ዋና ዋና ቦታዎች እንዲሁም በክፍለ ጦር፣ በቀጠና፣ በብርጌድ ወዘተ በኃላፊነት ቦታ ላይ የተሰየሙት የወያኔ አባላት አይደሉም? ምን የወታደሩ ክፍል የብሔር ተዋጽኦ አለው ቢባልም የወያኔ ቡድንን ስልጣን ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ለመጠበቅ በልዩ መልክ የተደራጀውና የሰለጠነው በሰላማዊ መንገድ ተቃውሞ የሚያሰሙን ዜጎች ጭምር በማንኛውም ቦታና ሰዓት ለመግደልና ለመደምሰስ ሙሉ ወብት የተሰጠውና ለፈጸመው የወንጀል ስራዎች ተጠያቂ የማይሆነው የአጋዚ ጦር የተሞላው በወያኔ ድርጅት አባላት መሆኑ አገር ያወቀው ፀሐይ የሞቀው ሐቅ ነው። የስለላውና የጸጥታው ክፍልም መስሪያ ቤቱ ቁንጮ ጀምሮ እስከ ክፍል ኃላፊዎች ድረስ የተያዘው በዚሁ ድርጅት አባላት ሲሆን፣ በዚሁ መስሪያ ቤት ስር ያሉ እንደ ኢሚግሬሽን አይነት የተለዩ ክፍሎች ደግሞ ቦታቸው ሙሉ በሙሉ ወይም 90% የተያዘው ከአንድ ጎሳ በመጡ የወያኔ አባላት ነው። በወያኔ ባለስልጣኖች መብታቸውን የተቀሙ ዜጎች በሚገደሉበት፣ በሚታሰሩበትና ታስረው በሚሰቃዩበት እንዲሁም ትክክለኛ ፍርድ በተነፈጉበት ሁኔታ በአገሪቱ ውስጥ የሕግ የበላይነትና ፍትህ አለ ማለት አይቻልም። በኤፈርት ሆነ በሜቴክ በምርት ገበያ ሆነ በሌላ የንግድ ድርጅት ስም ስልጣንን የተቆጣጠሩ የወያኔ አባላት በብዙ ቢሊዮን ዶላር የሚቆጠር የአገሪቱን ሀብት የሚዘርፉበትና ወደ ውጭ የሚያወጡበትም የወንብድና ተግባርም ሳይጠቀስ መታለፍ የሌለበት ነው። እንዲህ እያልን በመቀጠል የወያኔን አገዛዝ ምንነት ማሳየት ይቻላል። ዝርዝሩ ብዙ ስለሆነ ሁሉንም እዚህ መጥቀሱ አስቸጋሪ ቢሆንም ከላይ የተጠቀሱት በመጠኑም ቢሆን ያገዛዙን ውስጣዊ ገጽታ ይገልጻሉ ብለን እንገምታለን። በተለያዩ የሀገራችን ክፍሎች ህዝባችን እየሞተ እየቆሰለ እየታሰረና እየተሰቃየ እንዲሁም ንብረቱ እየወደመና እየተዘረፈ ከአንድ አመት ተኩል በላይ ለሆነ ጊዜ አመጹን ያካሄደውና ያቀጣጠለው ከላይ የተጠቀሰውን አስከፊውን የአንድ ቡድን ፈላጭ ቆራጭ አገዛዝ አስወግዶ በምትኩ ህዝብ የስልጣን ምንጭ የሆነበት፣ መብት የሚጠበቅበትና የሚከበርበት፣ እኩልነት የሚረጋገጥበት ዴሞክራሲያዊ ስርዓት ለመመስረትና ለመገንባት ነው። ስለሆነም ዜጎች ደም የከፈሉበት የተሰቃዩበትና አካለ ስንኩላን የሆኑበት ህዝባዊ ጥያቄ በማናቸውም አይነት ሹምሽር በጥልቀት መታደስም ሆነ በይስሙላ ውይይት የሚመለስ አይሆንም። በአሁኑ ወቅት አመጹ የቀዘቀዘ ቢመስልም የተዳፈነ እንጂ ያልጠፋ፣ ያንቀላፋ እንጂ ያልሞተ መሆኑ ግልጽ ነው። በጋድ የሚታየውና ያልተደበቀው ኢትዮጵያ የህዝብ ብሶትና ቁጭት የሚያሳየን የተዳፈነው አመጽ በአዲስ ንፋስ ተንቀልቅሎና ነበልባሉ ከአድማስ አድማስ ተሰራጭቶ ይህን አስከፊ አገዛዝ ከመሰረቱ ገርስሶ ሊጥል የሚችል መሆኑን ነው። የአሁኑ ትውልድ እያካሄደ ያለው የአመጽ እንቅስቃሴ ከየካቲት 66ቱ ህዝባዊ አመጽና ከአመጹ በኋላ ከተከተሉት ሁኔታዎችም የተማረውም የሚማረውም ትምህርት ይኖራል። በየካቲት 66ቱ ህዝባዊ እንቅስቃሴ ሁሉም ዜጋ በዘር፣ በሃይማኖት፣ በጾታና በእድሜ፣ በመኖሪያ ቦታ፣ በሙያ፣ በስራ መስክ፣ በትምህርት ደረጃ ወዘተ ሳይለያይ ክንዱን በማስተባበር ታግሎ የንጉሱን አገዛዝ ገርስሷል። ካለፈው አንድ አመት ተኩል ጀምሮ በተለያዩ አካባቢዎች ሲካሄዱ የነበሩት ህዝባዊ አመጾች የወያኔ አገዛዝ የጫነውን የዘር ልዩነትን በመስበርና አንዱ ክፍል ያነሳውን የትግል ጥያቄ ሌላው ወገን በመደገፍ የጋራ የሆነውን ህዝባዊ ትግልና ጥያቄ ለማጠናከር መሞከራቸው የካቲት 66ቱ እንቅስቃሴ የወሰዱት ትምህርት እንዳለ የሚያስገነዝብ ቢሆንም የተለያዩ የህብረተሰብ ክፍሎችን በማቀፍና የትግሉንና ያመጹን አድማስ ወደ ተለያዩ አካባቢዎች በማስፋት በኩል እንቅስቃሴዎቹ የሚቀራቸው ስራ እንደነበር መረዳት ይቻላል። የካቲት 66ቱ ህዝባዊ እንቅስቃሴ ያጼውን አገዛዝ መገርሰስ ቢችልም በወቅቱ የተደራጁትና የእንቅስቃሴው አካል የነበሩ ክፍሎች ያልተጠናከሩና ለጋ ስለነበሩ ህዝባዊ መንግስት የሚለው የእንቅስቃሴው ዓላማና መዳረሻ በወቅቱ በሚገባ በተደራጀውና ኃይልን ባከማቸው በምርጥ መኮንኖች ቡድን ተጠልፎ ግቡን ሳይመታ ቀርቷል። ለግል ሳይሆን ለህዝባዊ ጥቅም፣ ለዝና ሳይሆን ለህዝብ መብትና ነጻነት ራሳቸውን መስዋዕት ለማድረግ የቆረጡ ዜጎች እስካሉ ድረስ የወቅቱ ህዝባዊ አመጽ አገዛዙን ማስወገድ መቻሉ የማያጠራጥር ቢሆንም በጥልቀት ተሐድሶ ባገኘው ወያኔ ቁጥር 2 ወይም በሌላ የተደራጀ ኃይል እንዳይጠለፍ የህዝብ ወገኖች የሆኑ ሁሉ በህቡና በሌላ አመች በሆነ መልክ የበለጠ መደራጀታቸውና ክንዳቸውን አስተባብረው መታገል አማራጭ የሌለው መንገድ ነው እንላለን። ህዝባዊ ትግል ውጭ ላፍታም ተለይቶ የማያውቀው ያባ ህዝባዊ አመጹን ለማጠናከር የበኩሉን አስተዋጽኦ እያደረገ መሆኑን እየገለጸ ትግሉ አስከፊውን አገዛዝ አስወግዶ ስልጣን የህዝብ ምንጭ የሆነበት ስርዓት እውን እስኪሆን ድረስ ኃይላችንን አስተባብረን እንታገል በሚል ጥሪውን ያስተላልፋል። አስከፊው አገዛዝ በህዝባዊ አመጽ ይወገዳል። የኢትዮጵያ ህዝብ አንድነቱን ጠብቆ በሚያካሄደው ትግል ድልን ይጎናጸፋል።
ከርሞለ ፋሽስቶ ያጎየበስኔ ዛሬ ነቆጠኞ እንተረከከ የነጻነት ዋጋ ድንበር ውስጥ ከዚያነው በዘመናት ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ግንባርክን አሳየው
ግንባርክን አሳየው
ክልነት የሞላው ሁሉንም ያቀፈው አላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን። ግንባርክን አሳየው